የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ህዳር 3 2010 ዓመተ ምህረት
በኢትዮጵያ በፖለቲካ አመለካከታቸውና አስተሳሰባቸው ምክንያት የታሰሩ ሰዎች አልተፈቱም፣ የህዝብ ጥያቄም አልተመለሰም ይላሉ ተቃዋሚዎች።
ደጋፊዎቻችንና አባሎቻችን እንዲሁም የኦፌኮ ስራ አመራር ኮሚቴ አባላት በአጠቃላይ በኦሮሚያ ውስጥ አስሮ አሁን አሉ የምንላቸው ከሀሺ እያላነሱ ናቸው።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚደንት ናቸው። የአማራና የኦሮሚያ ክልላዊ መንግስታት ምላሽ ሰጥተዋል።
አንድን ፓርቲ በመደገፍ ወይም በመቃወም ወይም ደግሞ አመለካከትን በነጻነት በማንጸባረቅ የታሰረ ኦሮሚያ ውስጥ የለም፣ ወደፊትም አይኖርም።
አቶ አዲሱ አረጋ የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ናቸው። ይዘናቸዋል በምሽቱ ዝግጅታችን። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ጽዮን ግርማና
ሰሎሞን አባተንን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኢትዮጵያ የአስቸኳይ ጊዜ አዋጁ ከተነሳ በኋላም የቀጠሉና በአንዳንድ አካባቢዎች የሚስተዋሉ አንዳንድ የጸጥታ ችግሮችን በዘላቂነት ለመፍታት የፌዴራልና የክልል የጸጥታ መዋቅሮች ተቀናጅተው እየሰሩ ናቸው ሲሉ የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታውቀዋል። ሚኒስትሩ ይህንን ያስታወቁት እርሳቸው በዋና ጸሐፊነት የሚመሩት ብሔራዊ የጸጥታ ምክር ቤት ሰሞኑን ካካሄደው ስብሰባ በኋላ ለሀገር ውስጥ ጋዜጠኞች በሰጡት መግለጫ ነበር። የዚህን ዘገባ ዝርዝር በነገው ምሽት ይዘንላችሁ እንቀርባለን። ሶማሊያ ውስጥ በደቡብ አካባቢዎች በአልሸባብ ይዞታዎች ላይ ትናንት የአየር ድብደባ ማካሄዱን የዩናይትድ ስቴትስ የአፍሪቃ እዝ አስታወቀ። ድብደባው የተካሄደው ዋና ከተማይቱ ሞቃዲሾ በስተደቡብ 350 ኪሎ ሜትር ርቀት አካባቢ በምትገኘው ቦሎጉዱድ ከተማ አቅራቢያ በመሸጉ የአልሸባብ ተዋጊዎች ላይ መሆኑን ባለሥልጣናቱ አመልክተዋል። በድብደባው የተገደለው አንድ የአልሸባብ ተዋጊ መሆኑንም እዙ ባወጣው የፕሬስ መግለጫ አመልክቷል። በሌላ በኩል ደግሞ የታችኛው ሸበሌ ክልል መሪዎች ለቪኦኤ ዛሬ በሰጡት ቃል ከሞቃዲሾ 70 ኪሎ ሜትር በስተደቡብ በምትገኘው ዳርኤ ሰላም ከተማ ላይ ዛሬ በተካሄደ ድብደባ 3 ሰው መገደሉን አመልክተዋል። የዛሬው ድብደባ በዚህ የአውሮፓ ዓመት ውስጥ ብቻ የተካሄደ 25ኛ የዩናይትድ ስቴትስ ጦር ጥቃት መሆኑ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በደቡብ ምስራቅ እስያ መሪዎች ጉባኤ ላይ ለመገኘት ፊሊፒንስ ዋና ከተማ ማኒላ ገብተዋል። ሚስተር ትራምፕ ማኒላ ሲገቡ ወደ 3500 የሚሆኑ ሰልፈኞች ወደ ዩናይትድ ስቴትስ ኤምባሲ ሄደው ተቃውሟቸውን ገልጸዋል። ቀደም ሲል ለ50 ዓመታት ያህል ፊሊፒንስን በቅኝ ግዛ የነበረችው ዩናይትድ ስቴትስ ጦርነቶችን ከባህር ማዶ ማቀጣጠል ትፈልጋለች ሲሉ ወቀሳ ያሰሙትና ፕሬዚደንት ትራምፕን በሽብርተኝነት የከሰሱት እነዚሁ የፊሊፒንስ ሰልፈኞች ፕሬዚደንቱ ከሀገራቸው እንዲወጡላቸው ጠይቀዋል። ሰልፈኞቹ ወደ ኤምባሲውም ሆነ ፕሬዚደንት ትራምፕ ወደሚገኙባቸው ማንኛቸውም ክንዋኔ መድረኮች እንዳይዘልቁ በሺዎች የሚቆጠሩ ፖሊሶች አግደዋቸዋል። ተቃውሞውን ያደራጁት ግራ ዘመም ነው የሚባል አንድ አናሳ የፖለቲካ ፓርቲ መሆኑም ተዘግቧል። የደቡብ ምስራቅ እስያ ሀገሮች ማህበር ያዘጋጀው ይህ የመሪዎቹ ጉባኤ እስከ ከነገ በስቲያ ማክሰኞ የሚዘልቅ ነው። የፊሊፒንስ መንግስትና ፖሊስ የሀገሩን ሕዝብ ጥቅም የሚያስጠብቁ ሳይሆን አሻንጉሊት ያሉትን የዱቴርቴን ስልጣን የሚከላከሉ ናቸው ብለዋል። የዛሬዎቹ የማኒላ ፊሊፒንስ ሰልፈኞች ለመገናኛ ብዙሃን በሰጧቸው ቃሎች የዓለም እጅግ ፈጣን ምጣኔ ሀብት እድገት እየተመዘገበባቸው ናቸው የሚባሉ ሀገሮችን ጨምሮ የ10 የደቡብ ምስራቅ እስያ ሀገሮች መሪዎች የሚገኙበትና ማኒላ ላይ የሚደረገው አሲያን በሚል ምህጻር የሚጠራው ህብረት ስብሰባ ነገና ከነገ በስቲያን የሚነጋገረው በንግድ በመዋዕለ ንዋይ ፍሰትና ከሀያላኑ መንግስታት በሚገኝ ድጋፍ ጸጥታና ደህንነትን በማስጠበቅ ጉዳዮች ላይ እንደሚሆን ተገልጿል። ባለፈው ዓመት በተካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ውስጥ የሩሲያው ፕሬዚደንት ራሳቸውና ሀገራቸውን በአጠቃላይ ጣልቃ አልገቡም ብለው ሚስተር ቭላዲሚር ፑቲን ያምናሉ ሲሉ የዩናይትድ ስቴትስ መሪ ዶናልድ ትራምፕ ዛሬ ተናግረዋል። ሚስተር ትራምፕ ከቪየትናሙ ፕሬዚደንት ትራን ዳይ ቻንግ ጋር ሆነው ትናንት ሃኖይ ላይ ጋዜጣዊ መግለጫ በሰጡበት ወቅት በፕሬዚደንታዊ ምርጫው ድምጽ አሰጣጥ ውስጥ ሩሲያ ጣልቃ ገብታለች የሚለውን ውንጀላ አስመልክቶ የሀገራቸው የደህንነትና የስለላ ተቋማት የሚያወጧቸው ሪፖርቶች ከሚጋጩ መረጃዎች እየተጠናቀሩ ናቸው ብለው እንደሚያምኑ አመልክተዋል። ቱርክ ውስጥ ቀደም ሲል ተካሂዶ በነበረው የመፈንቅለ መንግስት ሙከራ ተሳትፈዋል ወይም እጃቸው አለበት ብላ አንካራ የምትጠረጥራቸውን የእምነት መሪ አሳልፎ በመስጠት ጉዳይ ላይ ከሀገሪቱ መሪዎች ጋር አለመመካከራቸውን የፕሬዚደንት ትራምፕ የቀድሞ የጸጥታ አማካሪ ሚስተር ማይክ ፍሊን አስታውቀዋል። የዜናው ሰዓት አብቅቷል።
የካሜራ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር 3 ምሽት ፕሮግራም ነው።
ወደ ኋላ ያያየን ወደ ፊት መሄድ አንችልም። የተናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለነው። ለምን የራሳችንን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን?
መልካም ግምገማ፣ መልካም ድምዳሜ፣ መልካም ጥያቄ። አቶ ለማ መገርሳ ናቸው የኦሮሚያ ፕሬዝዳንት።
ይህ የአቶ ለማ ጥያቄ እርሳቸው በአደባባይ አንስተው ኦፊሳላዊ ማዕረግ ሰጡት ክብደት እንዲያገኝ ያደረጉት እንጂ ሲጠየቅ የኖረና እስኪመለስ ወደፊትም ለብዙ ተደጋጋሚ ጊዜዎች ብዙ መድረክና አደባባዮች የሚቀጥል ጥያቄ ነው። ውይይት ዘናል።
በአዴንና ኦህዴድ በኦሮሞና በአማራ መተሳሰር ጉዳይ
አንድ መስመር ያለበት ነገር የአዲሱ የኦህዴድ አመራር ወደ ስልጣን የመጣው በኦሮሞ ህዝብ አመጽና ግፊት ጣና ምክንያት ነው እና የህዝብን ጥያቄ ተቀብሎ ከማስተናገድ ውጪ ሌላ አማራጭ ያለው አይመስለኝም።
አቶ ስዩም ተሾመ በአምቦ ዩኒቨርሲቲ መምህር ናቸው።
በህዝብ ደረጃ የኦሮሞ ህዝብና የአማራ ህዝብ ጠላትነት የለውም። የተጋባ የተዋለደ የተዋጋ እርስ በርሱ የተጣላም ነበረ። በህዝብ መካከል የሚደረግ ሁሉን ታሪካዊ ነገር በሁለቱ መሀል ሆኗል።
ዶክተር ደረሰ ጌታቸው በኒውዮርክ ዩኒቨርሲቲ አዮና ኮሌጅ ረዳት ፕሮፌሰር ናቸው። ይመለሳሉ።
የዩናይትድ ስቴትስ የተወካዮች ምክር ቤት የህግጋት ረቂቅ ዝርዝር ውስጥ የኢትዮጵያን የዴሞክራሲ ይዞታ ለማረቅ የታሰበ ነው የተባለ ኤችአር 128 የሚባል ሰነድ ሰልፍ ውስጥ ገብቶ ድምጽ እየጠበቀ ነው። የኢትዮጵያ ተቃዋሚዎች ምን ይላሉ? የሁለቱን ሐሳብ ይዘናል።
እኔ በጣም ደስ ብሎኛል። ይህ ህግ ከዚህ በፊት በነበሩ ብዙ ትግሎች አልፎ ያውቃል።
ፖለቲከኞችን በተመለከተ እና አንዱዓለም ሌሎችም በአመለካከታቸው በፖለቲካ አመለካከታቸው ብቻ በእስር ቤት የሚማቅቁ ወንድሞች አሉ። ኤችአር 28 ባለው መንግስት ላይ ትንሽ ጫና የአሜሪካ መንግስት ለማድረግ ስለሚችል ከፍተኛ ድጋፍ ያገኘ ይመስለኛል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋና የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴ ናቸው። ይመለሳሉ።
በኢትዮጵያ በፖለቲካ አመለካከታቸውና አስተሳሰባቸው ምክንያት የታሰሩ ሰዎች አልተፈቱም። የህዝብ ጥያቄም አልተመለሰም ይላሉ ተቃዋሚዎች።
በኢትዮጵያ በፖለቲካ አመለካከታቸውና አስተሳሰባቸው ምክንያት የታሰሩ ሰዎች የሉም ሲሉ የፌዴራሉ መንግስትም ሆነ የክልል ባለስልጣኖች በተለያዩ ጊዜዎች መግለጫዎችን ይሰጣሉ። በተጨማሪም በሀገሪቱ የመልካም አስተዳደር ችግር መኖሩን አምነው እርሱን ለማሻሻል ከህዝብ ጋር እየሰሩ መሆናቸውንም በየአጋጣሚው ይናገራሉ። ቀጣዩ የጽዮን ግርማ ዘገባ የህዝቡን ጥያቄ ለመፍታት የሞከረ እንቅስቃሴ አለ ወይ? እውን የህሊና እስረኞችስ የሉም? የሚሉ ጥያቄዎችን በድጋሚ አንስቶ የተሰናዳ ነው።
ከኦሮሚያ ክልል የተነሳውና በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና አመጽ 2 አመት ሞልቶታል። ይህ ተቃውሞ ወደ አማራ ክልልና ሌሎች የሀገሪቱ ክፍሎች ተዛምቶ በኢትዮጵያ በርካታ ሁነቶች ተስተናግደዋል። ሞት፣ የአካል ጉዳት፣ ንብረት መውደም፣ እስርና ስደት ከነዚህ ውስጥ የተወሰኑት ናቸው። በተጨማሪም ለ10 ወራት ያህል ሀገሪቱን በአስቸኳይ ጊዜ አዋጅ ስር ከቷት ነበር። የተቃውሞ እንቅስቃሴ በበረታባቸው የሁለቱ ማለትም የአማራና የኦሮሚያ ክልል መንግስታት የህዝቡን ጥያቄ ለመፍታት አበክረው እየሰሩ መሆኑን እየገለጹም ይገኛሉ። ከህዝቡ ጋርም ተከታታይ ውይይት እያደረጉ እንደሆነ በማሳወቅ ላይ ናቸው። በኢትዮጵያ ከተቃዋሚ ፖለቲካ ፓርቲዎች መካከል አንዱ የሆነው የመድረክ አባል ድርጅት ኦፌኮ አንድም የተመለሰ የህዝብ ጥያቄ የለም ይላሉ። ለኦሮሞ ማህበረሰብ የተቃውሞ መነሻ ጥያቄ ሆናቸው የፖለቲካ ነጻነትና ፍትሃዊ የሀብት ክፍፍል ጥያቄዎችን የሚመልስ ተግባራዊ እንቅስቃሴ አልተደረገም ባይ ናቸው። ዋናው ደግሞ እነዚህን ጥያቄዎች ይዘው በአደባባይ የወጡ ሰዎች በሙሉ በአሁኑ ሰዓት በእስር ላይ እንደሚገኙ ማንንም ማስተዋሽ የሚፈልጉ አይደለም ይላሉ የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ።
ደጋፊዎቻችንና አባሎቻችን እንዲሁም የኦፌኮ ስራ አመራር ኮሚቴ አባላት በአጠቃላይ በኦሮሚያ ውስጥ አስሮ አሉ የምንላቸው ከሀሽ እያላነሱ ናቸው። ታሰሩ አባሎቻችን ካላጋባብ የፖለቲካ ታሳሪዎች ናቸው። መንግስት ሆን ተብሎ ያሰራቸው ናቸው። አሁንም ቢሆን የህዝብ ጥያቄ ነው፣ እንዲፈቱ ጥያቄያችንን እየቀጠለ ነው። ሰላማዊ ትግል በሚያካሄድበት ጊዜ አንደኛውና የመጀመሪያ ጥያቄ የታሰሩት ፖለቲካ አባሎቻችን ይፈቱ ነው።
ከዚህ ቀደም በሚታሰሩ ሰዎች ዙሪያ ያነጋገርናቸው የኦሮሚያ ክልል የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በኦሮሚያ ክልል በተቃውሞና በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም በሚል መከራከሪያ አቅርበው ነበር።
ከሰማይ በታች ያለው ማንኛውም ጥያቄ ተወያይተን ችግሩን ለመፍታት በኦሮሚያ ብሔራዊ ክልላዊ መንግስት ሁሌም ዝግጁ ነን፣ ህዝባችን ነው አለቃችን የሚል ህዝባችን ነው ጌታችን የሚል በግልጽ አውጀን እየሰራ ነው ያለ ነው። ከላይ እስከታችም ከህዝቡ ጋር የምንወያይባቸው ቅሬታዎችን የሚሰማበት ቅሬታ መስማት ብቻ ሳይሆን ደግሞ ቅሬታዎቹ የሚፈቱባቸውን ፕላትፎርሞች እየፈጠርን ወደ መግባባት ወደ አንድነት ችግሮችንም ለመፍታት ህዝቡን የመፍትሄ አካል አድርገን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ከዛ ባለፈ ግን አንድን ፓርቲ በመደገፍ ወይም በመቃወም ወይም ደግሞ አመለካከትን በነፃነት በማንጸባረቅ የታሰረ ኦሮሚያ ውስጥ የለም፣ ወደፊትም አይኖርም የምንታገለው ለዚህ ነው ሰላማዊ እስከሆነበት።
አቶ ሙላቱ ገመቹ እንዲህ ያሉ መልሶችን በፍጹም አይቀበሉም። ይህንን ለማስተባበል መሞከር ህዝብን ምንም አያውቅም ወይም ተሞኝቷል እንደ ማለት ይቆጠራል ይላሉ። እንደ ዶክተር መረራ ጉዲና፣ እንደ አቶ በቀለ ገርባና ሌሎች የፓርቲውን አመራሮች ጨምሮ ከከፍተኛ አመራሮች እስከ ገጠር ያሉ የፓርቲው ሰዎች በእስር ላይ መሆናቸው የአደባባይ ሀቅ ነው ባይ ናቸው። እነዚህ ሰዎች የታሰሩት ደግሞ የህዝብን ጥያቄ ከፍ አድርገው በማሰማታቸው ነው ብለዋል። ለአቶ አዲሱ አረጋ ተመሳሳይ ጥያቄ አቅርቤላቸው ነበር። በተደጋጋሚ እኛም ስንዘግብ የነበረው አደባባይም ላይ ሲታይ የነበረው እነዚህ ሰልፈኞች ይዘዋቸው ከሚወጡት ጥያቄ አንደኛው ያላግባብ በፖለቲካ አስተሳሰባቸው እስር ቤት የገቡ ሰዎች ይፈቱልን የሚል አለበት። እዚህ ላይ ምን ሰርታችኋል እናንተ?
እንግዲህ እንደ ኦሮሚያ ብሔራዊ ክልላዊ መንግስት እኛ በእኛ ጁሪስዲክሽን ሰው ስላለ ነው መናገር የምንችለው ማለት ነው። ሌሎቹ ጉዳዮች በህግ የተያዙ ናቸው ማለት ነው። የኦፌኮ አመራሮችንም ሌሎችም ተያያዥ ጉዳዮች ካሉ የራሱን ፕሮሲጀር ተከትሎ ነው የሚቀርበው። ጉዳዩ ደግሞ በፍርድ ቤት የተያዘና በፍርድ ቤት እየተጣራ ያለ ጉዳይ ስለሆነ በዚህ ላይ አስተያየት ለመስጠት ያስቸግረኛል ማለት ነው። ስለዚህ ይሄ የፌዴራል መንግስቱ የያዘው ጉዳይ ነው። በዛ ሂደት ሰዎቹ የተጠረጠሩበት ጥፋት አለ። በዛ ጥፋት መሰረት ክስ ተመስርቶ ሂደት ላይ ያለ ጉዳይ ነው። የተጠናቀቀ ጉዳይ ስላልሆነ እዛ ላይ አስተያየት ለመስጠት ትንሽ ያስቸግረኝ።
የህዝቡን ችግር ለመፍታት ከቆማችሁ የፌዴራል መንግስትን ቢያዝ አንደኛው የኦሮሚያ ክልላዊ መንግስት የፌዴራል መንግስቱ አካል ነው። ፓርቲያችሁ ኦህዴድም የኢህአዴግ አባል ፓርቲ ነው እና በዚህ ላይ የሰራችሁት ነገር አለ? በጋራ ተነጋግራችሁ በትክክል ለህዝቡ እየሰራችሁ ከሆነ?
አዎ፣ የአዲሱ አመራር በኦሮሚያ ክልል ወደ ስልጣን ከመጣ በኋላ የህግ ታራሚዎችን በሚመለከት ተጨባጭ ስራዎችን ሰርተዋል። በተለይ በክልሉ ኃላፊነት ስር ባሉ ማረሚያ ቤቶች ወደ 34 ማረሚያ ቤቶች አሉ። ከ20 ሺህ በላይ የህግ ታራሚዎች የተፈረደባቸው የህግ ታራሚዎች ማለት ነው በይቅርታ እንዲለቀቁ ያደረገበት ሁኔታ ነው ያለው እና ከዚህ መረዳት የሚቻለው ቅርታ ጥሩ ነገር ነው። ሰላምን ያመጣል፣ አንድነትን ያመጣል፣ መፈቃቀድን አብሮነትን ያመጣል እና ቅርታ ጥሩ ነገር ነው ብለን ነው የምናምነው ማለት ነው። ይሄ እንግዲህ ፍርድ ተፈርዶ ተወስኖባቸው ስላሉት የህግ ታራሚዎች ነው። ከዛ ባለፈ ያለው ግን በህግ ፕሮሰስ ላይ ያለ ነገር ነው። ህግ ፕሮሰሱ ጠናቀቀ ደግሞ ምን ሊሆን ይችላል የሚለውም ከሚመለከተው አካል ጋር ተነጋግረን መፍትሄ እንዲያገኝ ማየት መስራት።
አቶ ሙላቱ ገመቹ በበኩላቸው በፌዴራል መንግስቱ ስር ያሉ እስረኞችን ጉዳይ ለማወቅ በየቀኑ ፍርድ ቤት መሄድ ብቻ በቂ መሆኑን ይጠቁማሉ። በኦሮሚያ ክልል ያሉ እስር ቤቶችም ከአቅማቸው በላይ እስረኛ መያዛቸውን ያስረዳሉ። ከዚህ ቀደም ያነጋገርናቸው የዶክተር መረራ ጉዲናና በአብዛኛው ከኦሮሚያ ክልል የታሰሩ ሰዎች ጠበቃ አቶ ወንድሙ ኢብሳ በየቀኑ በተለያዩ ችሎቶች የኦሮሞ እስረኞች እንደሚመጡና ሁሉም የታሰሩት በተቃውሞ እንቅስቃሴ ውስጥ በመሳተፋቸው የሽብር ክስ እየቀረበባቸው እንደሆነ ገልጸውልናል። አብዛኞቹም የሰብአዊ መብት ጥሰት እንደተፈጸመባቸው ለየችሎቶቹ አቤቱታ ያቀርባሉ ይላሉ። በሌላ በኩልም በዚህ ሁለት አመት የተቃውሞ እንቅስቃሴ ውስጥ ከአማራ ክልል ተይዘው በፌደራል ማረሚያ ቤቶች እስር ቤት የሚገኙ እስረኞች በርካታ እንደሆኑ በተለያየ ጊዜ ያነጋገርናቸው የእስረኞቹ ጠበቆች ይናገራሉ። ከነዚህ መካከል አርብ ህዳር 1/2010 ዓ.ም ተመረጥ ጉዳያቸው በፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ታይቶ የነበረው በነ ንግስት ይርጋ መዝገብ ስር ቴድሮስ ተላይ፣ አወቀ አባተ፣ በላይነ አለምነህና ያሬድ ግርማ ጉዳይ ነው። ከነዚህ ተከሳሾች ጠበቆች አንዱ አቶ አለልኝ ምረቱ ስለ ንግስት ይርጋ ማንነት ጠይቂያቸው ነበር።
እኛ እንደምንረዳት በየትኛውም የፖለቲካ ርዕዮተ ዓለም ያለች ሰው አይደለችም። እድሜዋም ገና በሃያዎቹ መጀመሪያ ውስጥ ያለች ናት። ጠበቆቿ ከሷ እንደተረዳ ነው ባለፈው አመት በ2008 ዓመተ ምህረት ሐምሌ 24 ቀን 2008 ዓመተ ምህረት ላይ ጎንደር አንድ ሰልፍ ነበረ፣ ሰላማዊ ሰልፍ። በዛ ላይ የጎላ አስተዋጽኦ ነበራት በሰልፉ ላይ። እንግዲህ በሚዲያም እንዳየነው እኛ ከሰልፉ ውጪ ሌላ በብዩ ግባ የሚባል ነገር ወደ ፖለቲካ ዓለም ወይም በሌላ መስመር የደረሰች ልጅ አይደለችም። እድሜዋ ገና ህፃን ናት።
ጠበቃው በሚዲያ እንደታየው ያሉት ንግስት ይርጋ በጎንደር ከተማ በተካሄደው ሰልፍ ላይ ፊት ለፊት አንድ እጇን ወደ ላይ ዘርግታ የሚያሳየው ፎቶግራፍ በማህበራዊ ሚዲያ ላይ ሲሰራጭ የነበረ በመሆኑ ነው። ይህ መዝገብ ለአርብ ተቀጥሮ የነበረው በምን ምክንያት እንደሆነ አቶ አለልኝን ጠይቄያቸው ነበር።
ተቀጥሮ የነበረው የአቃቤ ሕግን ማስረጃ መርምሮ ብይን ለመስጠት ነበር። ተከላከሉ ወይም አትከላከሉ ለማለት ነገር ግን ያው ችሎቱ መዝገቡን አይተነዋል ተጽፎ ስላላለቀ በማለት ለአዳሪ ለህዳር 5/2010 ዓ.ም ሌላ ቀጠሮ ይዟል።
በተጨማሪም በንግስት ይርጋ ተነስቶ የነበሩ ጥያቄዎች በችሎቱ ታይተዋል።
የተፈጸመ ጥያቄና ከህክምና ጋር ተያይዞ ንግስት ይርጋን የሚጠይቋት ቀደም ሲል ወደ ማረሚያ ቤት ስትገባ አስመዝግብ የተባላቻቸው ሰዎች ብቻ ነበሩ። ነገር ግን ያው በተደጋጋሚ እያመለከትን ማንኛውም ሰው መጠየቅ የፈለገ ሰው እንዲጠይቃት ቀደም ብሎ ሐምሌ 21 ቀን 2009 ዓ.ም በዋለ ችሎት ታዞ ነበር። በትእዛዙ መሰረት አልተፈጸመም። ድጋሚ ያመለከትን አመለከተች። እሷም ቃሊቲ ማረሚያ ቤት አስተዳደር መጥቶ እንዲያስረዳ ታዞ ነበር። ነገር ግን የመጣው የቃሊቲ ማረሚያ ቤት አስተዳደር ሳይሆን የፌዴራል ማረሚያ ቤቶች አስተዳደር የህግና የፍትህ ዳይሬክቶሬት ስልጣን ያላቸው ናቸው። መጥተው የሰጡት መልስ ያው በህገ መንግስት መሰረት ሙሉ መብቷ ተጠብቋል፣ ማንኛውም ሰው ያገኛታል የሚል ነበረ። እርሷ ግን እስካሁን ድረስ ማንም ሰው እንደማያገኛት ከነዛ ከተመዘገቡት ውጪ ማንኛውም ዘመድ እንደማያገኛት ለችሎቱ አስረዳች። ችሎቱም ያው እኛን እሷንም እንደዚሁም ከማረሚያ ቤት የመጡትን ከጠየቀ በኋላ በህገ መንግስቱ ያላትን መብት ሙሉ በሙሉ እንድትጠቀም ማንኛውም ሰው እንዲጠይቃት ትዕዛዝ ሰጥቷል። ሌላው ከጤንነት ጋር የተያያዘ የህክምና ጉዳይ ያነሳችው ነገር ነበረ። በዛም ላይ ሁለቱን ማስተያየት የእሷንና ከማረሚያ ቤት የመጡትን ሰዎች አስተያየት አዳምጦ ሐኪም ባዘዘው መሰረት ፈላጊ መድኃኒቶቿን እንድትጠቀም አዟል።
የንግስት ይርጋና የሌሎችም እስረኞች ጠበቆች ከዚህ ቀደም በነበሩት ችሎቶች አብዛኞቹ በእስር ቤት ውስጥ የሰብአዊ መብት ጥሰት እንደሚፈጸምባቸው አቤቱታ ያቀርባሉ። ከተቃውሞ እንቅስቃሴ ጋር በተያያዘም የታሰሩት ሰዎች ቁጥር በቀላሉ የሚገመት እንዳልሆነ ይናገራሉ። የኦፌኮ አቶ ሙላቱ ገመቹ አንድም የህዝብ ጥያቄ ሳይመለስ በርካቶች ተገድለው እንዲሁም በሺዎች የሚቆጠሩ ሰዎች እስር ቤት በሚገኙበት ሁኔታ ሰሞኑን በኦሮሚያና በአማራ ክልል እየተካሄደ ያሉ የውይይት መድረኮች ከፕሮፓጋንዳ የዘለለ ፋይዳ አይኖራቸውም ይላሉ።
የህዝብ ጥያቄ እንደመለሱት አይነት አማራና ኦሮሞ አሁን ተገናኝተዋል፣ አንድ ሆነዋል፣ እንደዚህ አይነት ነገር ነው ያሰሩት። ከቀድሞውም ቢሆን እኛ የምናምነው አማራና ኦሮሞ በአማራነት ወይም በኦሮሞነት ጎራ ለይቶ ጦርነት አንዱ ላይ አንዱን ያካሄደበት ጊዜ የለም። ህብረተሰቡ በሰላም አብሮ ይኖራል። ግለሰቦች ሊጋጩ ይችላሉ። በአንድ አካባቢ ያሉት እና በአንድ አካባቢ ያሉት በአንዳንድ ምክንያት በጥቅም ላይ የተነሳ በመሬት ላይ የተነሳ አንዳንድ ጊዜ ይሄ ግጭት ይደረጋል። ይህንን እንደ መለኪያ አይነት አድርገን ወስደን ሁለቱ ብሔረሰቦች ይጋጫሉ፣ አሁን ታረቁ የሚያሰኝ ነገር አይደለም። በዚህ ሰበብ የህዝብ ጥያቄ ተመልሰዋል ተብሎ ናይል ዳንክራ የሚመታበትና የሚዘፈንበት ጉዳይ አይደለም። ብአዴንና ኦህዴድ ሁልጊዜም አብሮ ነው የሚሰሩ፣ አንድ ላይ ናቸው። አሁን ጥሪ ተጠራርቶ የሚመጡት ነገር ለይምሰል ያህል የሚደረግ እንጂ ሁለቱ ብሔረሰቦች አብሮ ተካክፎ ቀደም ብሎም አብሮ ይኖራሉ፣ አሁንም አብሮ ይኖራሉ፣ ለወደፊትም የሚቀጥል ነው። ይሄ ህዝብ አንድነቱ የጠበቀ ነው። ስለዚህ የህዝብን ጥያቄ መለሰ ማለት አይደለም።
ለአማራው ክልል ኮሙኒኬሽን ጉዳይ ጽፈት ቤት ተከታዩን ጥያቄ አቅርቤላቸው ነበር። እንደምናስታውሰው በኢትዮጵያ በኦሮሚያ ክልል ከዛም ደግሞ በአማራ ወደ 2 አመት የሚጠጋ ተቃውሞ ተካሂዷል እየተካሄደም ነው። ከዚህ ውስጥ የመብት ጥያቄዎችን የሚያነሱ ሰዎች፣ የዲሞክራሲን ጥያቄ የሚያነሱ በጣም በርካታ ሰዎች እስር ቤት እንደሚገኙ ቤተሰቦቻቸው፣ ጠበቆቻቸው እየገለጹ ይገኛሉ። አሁንም ድረስ እስር እንዳለ ይገለጻልና በዚህ አንጻር የህዝቦችን አንድነትን እንደማምጣት እንደገና ደግሞ እንደው ብሔራዊ አገራዊ እርቆችንና ሰላሞችን ለማውረድ ይሄንን ነገር አይታችሁታል ወይ በእናንተ በኩል?
እንግዲህ በእኛ በኩል ምንረዳውም ማንም ሰው ሊረዳት ይችላል የኦሮሞ እና የአማራን ህዝቦች አንድነት ማጠናከር፣ የመላውን ኢትዮጵያን ብሔር ቤተሰቦችና ህዝቦች አንድነትና ህብረት ማጠናከር፣ ፍቅር ማጠናከር ምንም ነገር ሊገድበው አይችልም። በፍጹም ከቶውንም መልካም አስተዳደር ችግር ባለበትም የመልካም አስተዳደር በተረጋገጠበትም ድህነት ባለበትም ድህነት በተወገደበትም በሁሉም ሁኔታ የህዝቦች አንድነት፣ አብሮነት፣ መቻቻልና መከባበር ሊገደብ አይችልም። ሌሎቹ ጉዳዮች በዚህ ውስጥ ያሉ ችግሮች የህዝብ አንድነትና ሰላም በማስጠበቅ የሚፈቱ የሚታዩ የህግ አግባብ የያዛቸው በህግ የሚታዩና የሚፈቱ ነው የሚሆኑትና እነዚህ ሁለቱ ነገሮች ተነጣጥለው የሚታዩ ነው የሚሆኑት በእኔ እምነት።
በቅርቡ ከእስር የተፈታው ጋዜጠኛ ተመስገን ደሳለኝ በበኩሉ በዚህ 2 አመታትም ሆነ ከ2 አመታት በፊት በነበሩት ጊዜያት በፖለቲካ አመለካከታቸው የመብትና የነጻነት ጥያቄን በማንሳታቸው፣ በመጻፋቸው፣ በተቃውሞ እንቅስቃሴ በመሳተፋቸው የታሰሩ ሰዎች እስር ቤቱን አጨናንቀውታል ይላል።
በተለያየ ምክንያት ከፖለቲካ ጋር ተያይዞ እስር ቤት የገቡ በብዙ ሺህ የቆጠሩ የኦሮሞና የአማራ ተወላጆች አሉ። እነዚህ ሰኞች እስከዛሬ ድረስ በእስር ቤት ውስጥ እየማቀቁ ነው። ሌላው ቀርቶ በአደባባይ ላይ አሁን ከቅርብ ጊዜ ወዲህ እየተለመደ እየተፈቀደ ያለው የኦነግን ባንዲራ ይዞ መጨፈር መልካም ነገር ነው፣ ጥሩ ነው። ነገር ግን የኦነግን ባንዲራ ወይም ቲሸርት ለበሳችሁ ብቻ ተብለው በኦሮሚያ በፌዴራል ማረሚያ ቤቶች በርካታ ሰዎች ዛሬም አሉ፣ ተፈርዶባቸው እየማቀቁ ነው። እነዚህ አልተፈቱም። እነዚህም መፍታት ሳይችሉ ለህዝብ ቆመናል፣ የህዝብን ጥያቄ እየመለስን ነው ማለት ይቸግራል። በአማራ ላይ ብናይ በብዙ ሺህ የሚቆጠሩ የአማራ ተወላጆች እስር ቤት ውስጥ አሉ። ሌላው በቀላል ምሳሌ እንኳን ብናየው ከ97 ምርጫ በኋላ ከመከላከያ ሰራዊት ውስጥ የተለያዩ መረጃዎች ይፋ እንዳደረጉት በ98 እና በ99 ብቻ 20,000 በላይ የአማርኛ ቋንቋ ተናጋሪ የሰራዊቱ አባላቶች እስከ ጀኔራል ድረስ ያሉ ተባረዋል። የኦሮምኛ ቋንቋ ተናጋሪዎቹ ተባረዋል። ከላይ ያሉትን መመስከስ ብንሞክር ጀኔራል አለምሸት ደግፌን እና ጀኔራል አሳምነው ጽጌ ከሁለቱም ብሔሮች ማንሳት ይችላል። እነሱ ተከትለው በብዙ ሺህ የሚቆጠር የሰራዊቱ አባላቶች ተባረዋል። እነዛ የሰራዊቱ አባላቶች የተባረሩት ከሰራዊቱ ውስጥ በአማራነታቸው ብቻ እንደሆነ ይታወቃል፣ በኦሮሞነታቸው ብቻ እንደሆነ ይታወቃል። ከእነዚህ ውስጥም ለምሳሌ እነ ጀኔራል አሳምነው፣ እነ ጀኔራል ተፈራ ማሞ፣ እነ ኮሎኔል ደምሰው አንተነህን ብታያቸው ያነሱት ጥያቄ ሰራዊት ውስጥ ያለ አንደኛ ጥያቄያቸው በርከት ያሉ ጥያቄዎች ናቸው። በሰራዊት ውስጥ ያንጸባርቀው የነበረው የአማራ ተወላጅ በአማራነት ብቻ ለምን ይገፋል? ለምን ይባረራል? ይህንን ጥያቄያቸውን ደግሞ በወቅቱ የብአዴን አመራር አቅርበዋል። ለብአዴንም አቅርበዋል፣ በሰራዊት ውስጥም አቅርበዋል። የደረሰባቸው ዕጣ ፈንታ ግን የእድሜ ልክ እስር ተፈርዶባቸው እዚያ በረሃ ላይ መማቀቅ ነው እና በሁለቱም ብሔሮች ለረጅም ጊዜ ባለፉት 26 ዓመታት በማንነታቸው ብቻ ያለምንም ወንጀል አንዳንዶቹ እንደውም ያለምንም ምስክር በፍርድ ቤት ተፈርዶባቸው እስር ላይ የማቀቁ ይገኛሉ። ብአዴንና ኦህዴድ አሁን እያደረጉት ያለው ትግል በትክክልም የህዝብን ጥያቄ ለመመለስ ከዚህ ቀደም ድርጅታቸው ኢህአዴግ ይከተለው ከነበረው የአፋኝነትና የሴረኛነት መንገድ ወጥተው የተሻለች ኢትዮጵያ የሚሰሙ ከሆነ በቅድሚያ ልናምናቸው እንዲገባ እነዚህ በተለይ በክልሎቻቸው በራሳቸው መንግስት ያሉ እስረኞች ሊፈቱ ይገባል። ምናልባት አሁን ባለው የእነሱ የፖለቲካ ቁመና ፌዴራል ማረሚያ ቤት ውስጥ ያሉ እስረኞችን መፍታት የሚያስችል ሊሆን ይችላል። ነገር ግን እውነት ከሆነ በኦሮሚያና በአማራ ክልል ያውም የቅርብ ጊዜ ተጨምሮ በእነዚህ በ2 ዓመታት የተካሄዱ አመጾችን ተከትሎ የታሰሩ እስረኞች በራሳቸው ክልል ውስጥ ያሉት አልተፈቱም። እነሱን ሳይፈቱ የእነሱን ጥያቄ አንስተው እነሱ ልክ ናቸው ቢሉን የዚህ ጥያቄ ለመመለስ ድርጅታችን ከሄደበት መንገድ ተነጥለን ወጥተናል ቢሉን አሁን ባለው ሁኔታ ለማመን ይቸግራል፣ ጊዜ ይጠይቃል።
ኢትዮጵያ የተቃውሞ እንቅስቃሴ ከተጀመረ በኋላ ባለፈው 1 ዓመት ዓለም አቀፍ የሰብአዊ መብት ድርጅቶቹ ሂዩማን ራይትስ ዎች እና አምነስቲ ኢንተርናሽናል ከአንድ ዓመት በፊት ካወጧቸው የመጀመሪያ ሪፖርቶች በስተቀር በ2 ዓመት ጊዜ ውስጥ የጠፋው ሰው ሕይወት፣ አካል ጉዳት የደረሰበት፣ የታሰረው ሰው ቁጥር፣ የወደመው ንብረትና የተፈናቀለውንና የተሰደደውን ሰው ብዛት አጣርቶ በይፋ ያስታወቀ አንድም አካል የለም።
የኦሮሞንና የአማራን ህዝቦች ትስስር አስመልክቶ ስለ ባዕዴንና ኦህዴድ አዲስ ግንኙነት ከአሜሪካ ድምጽ ጋር የተደረገ ውይይት።
እንዲያው ለማስተዋወስ ያህል የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ባለፈው ሳምንት ውስጥ ባህር ዳር ላይ ካስተላለፉት መልእክት ቀንጨብ አድርገን እናሰማችሁ።
ማንናችንም ልንከደው ማንችል ልለውጠው ማንችል ለዘመናት የተገነባ ማንነት አንድነት አለ። በሆነ አጋጣሚ ሊፈርስ የማይችል ቢታሰብም ሊፈርስ የማይችል ኢትዮጵያውያን ሰርገኛ ጠይፍ ነው ብለናል። አብሮ የሚበጠር አብሮ የሚፈጭ ከተበላም አብሮ የሚበላ። መኖርም ብቻ አይደለም የተጋሩት ኢትዮጵያውያን፣ ሞትንም ጭምር የተጋራን ህዝቦች ነን። አጽማችን አንድ ላይ ተቀበረ፣ ደማችን አንድ ላይ ፈሰሰ። ሞትንም የተጋራን ህይወትን ብቻ አይደለም ሞትንም የተጋራን ህዝቦች ነን። አድዋ ላይ ሞትን ተጋርተናል፣ አጽማችን አንድ ላይ ተቀብሯል። ሶማሊያ ሲወረን ደማችን አንድ ላይ ፈሷል። የእያንዳንዱ የማናችንም ኢትዮጵያውያን ደም ባድሜ ላይ አለ። ዛሬ ተቀጥረን አይደለም፣ ቅጥረኞች ሆነን ተከፍሎን አይደለም እዛ ደማችንን ያፈሰስነው። ለማን? ለዚች አገር ሉዓላዊነት፣ ለዚች አገር ክብር ሲባል ነው። እያንዳንዱ ኢትዮጵያዊ ውድ ህይወቱን የሰዋው ህይወት ቀልድ ስለሆነ አይደለም፣ ጨዋታ ስለሆነ ሳይሆን ለአገሩ ክብር ሲል ነው ራሱን አሳልፎ የሰጠው። ይሄ ማንነትም ያለን ህዝቦች ነን። ለምንድን ነው በዋዛ ምንሸረሽረው? ሲበላሽ ሲናድ ሲጠፋ ቆመን የምናየው? ሄዶ ሄዶ ማናችንን ነው የሚጠቅመው? ይሄ ሁላችን ልናስብበት የሚገባ ጉዳይ ነው፣ ያሳስበናል። እኔ ስላለፈው ታሪክ አስጨንቀኝ፣ ከማንም ጋር አጣለኝ። እውነት ነው ያለፈው ታሪክ የሁላችንም ታሪክ ነው፣ በጎም ይሁን መጥፎ የራሳችን ታሪክ ነው፣ እንደ ታሪክነቱ መቀመጥ አለበት። የትናንቱ ታሪክ ለዛሬ ማስተማሪያ የሚሆነን ካለ ደግሞ ወስደን ልንማርበት፣ የተበላሸ ታሪክም ካለን ዛሬ ማስተካከል። ወደ ኋላ ያያየን ወደፊት መሄድ አንችልምና እነኚህ ነገሮች እነኚህ ችግሮች እየተደማመሩ ጊዜ ያገኙ በሄዱ ቁጥር እየጎዱን ያሉት። የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል፣ ዛሬ ሌላ ትውልድ ነው ያለነው። ለምን የራሳችንን በራሳችን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን
ይህንን ላለፉ 26 ዓመታት አዲስ ሊባል የሚችል መንፈስ ያዘለና የናኘ ብዙ ሰው ጆሮውን ከፍቶና ህሊናውን አቅንቶ የተከታተለውን እስከ ዛሬም እየተቀባበለው ያለውን መልእክት ኢትዮጵያውያን እንዴት ይገነዘቡታል? ውይይት ከፍተናል። በተከታዩ ውይይት ውስጥ በአምቦ ዩኒቨርሲቲ የወሊሶ ግቢ የማኔጅመንት ወይም የሥራ አመራር መምህር አቶ ስዩም ተሾመና በኒውዮርክ ዩኒቨርሲቲ የአዮና ኮሌጅ የማኅበረሰብ ጥናት ወይም ሶሲዮሎጂ ረዳት ፕሮፌሰር ዶክተር ደረሰ ጌታቸው ሐሳቦቻቸውን ያንሸራሽራሉ። ትዝታ በላቸው ነች አወያየቻቸው። ያዳምጡት።
በጣም ነው የማመሰግነው ሁለታችሁንም። ለዛሬ አስተያየታችሁን ልወስድ የፈለግኩት ባለፈው ሳምንት ፍጻሜ ላይ ሁለቱ የኢህአደግ አባል ድርጅቶች የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦፒዲኦ እና ብሔረ አማራ ዲሞክራሲያዊ ንቅናቄ አንድም መካከል የተካሄደው ስብሰባ አነጋጋሪ ሆኗል። በማህበራዊ መገናኛ ብዙሃን ላይ እንዲሁም ከየግለሰቦች የሚሰሙ አስተያየቶች የኦሮሚያው ፕሬዝዳንት ለማ መገርሳ ለኢትዮጵያ ህዝብ አንድነት አጽንኦት ሰጥተው ሲናገሩ በጥርጣሬ የሚያዩዋቸው አሉ። አንዳንዶቹ እንደውም ጠንካራ በሆነው የኢህአደግ አባል ድርጅት በ ህወሓት የተላኩ ናቸው፣ በአገሪቱ ውስጥ ተቃውሞ ስለበዛ ለማረጋጋት የሚሰሩ ናቸው ይላሉ። ሌሎች ደግሞ የኦሮሞን የበላይነት በኢትዮጵያ ውስጥ ለማስረጽ የተነሱ ናቸው የሚሉ አሉ። በቀናም ደግሞ የሚመለከቱ አሉ። የነዚህ ሁለት ብሔሮች አንድነትና ጥንካሬ ለኢትዮጵያ ሰላም ዋልታ ሊሆን እንደሚችል የሚናገሩም አሉ። እስቲ የእናንተን አስተያየት ልውሰድ። መጀመሪያ ዶክተር ደረሰ ጌታቸው፣ ከነዚህ የሚስማማውት ነጥብ ካለ እዛ ላይ ሊያብራሩ ይችላሉ፣ ካልሆነም ደግሞ የራስዎን ግምገማ ቢሰጡኝ።
እሺ፣ አመሰግናለሁ ወይዘሮ ትዝታ ይህንን የውይይት እድል ስለሰጠሽን እና ለመላው የቮይስ ኦፍ አሜሪካ የአማርኛ ፕሮግራም ተከታታይ የሆነው የኢትዮጵያ ሕዝብ ደግሞ ሰላምታዬን አቀርባለሁ። በዚህ በባህር ማዶ ያለን ኢትዮጵያውያን በሀገር ውስጥ የሚደረገውን የፖለቲካ ውይይት በቅርብ እንከታተላለን። እርግጥ ነው ለ25 ዓመት በኢትዮጵያ ውስጥ ስለ ኢትዮጵያዊነት ማውራት እና ስለ ኢትዮጵያዊነት መናገር ለረጅም ጊዜ በተለይ በዚህ በገዢው ፓርቲ ባሉ ሰዎች በመሪው ህወሓት እንዲሁም በሌሎችም ተከፍላ ፓርቲዎች በኦህዴድ በብአዴንና በደህዴግ ውስጥ ተሰምቶ የማይታወቅ ነገር ነው። ኢትዮጵያዊነትና ትምክህተኝነት የሌሎችን ብሔር ብሔረሰቦች ባህል ቋንቋና ማንነት መናቅ ነው። ኢትዮጵያዊ ነን የሚሉ ሰዎች የአማራና የትግሬን ባህል በሌላ ሰው ላይ የሚጭኑ ናቸው የሚል የተሳሳተ ታሪካዊ ትንተና ነው ለረጅም ሳምንት ስንሰማ ይኖር ነውና እንግዲህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ሊቀመንበር ሆነው የተመረጡትና አሁን ክልሉን የሚያስተዳድሩት ግለሰብ አቶ ለማ መገርሳ እና በዙሪያቸው ያሉ ትልልቅ የኦህዴድ ባለስልጣኖች ለኦሮሞ ህዝብ ኢትዮጵያዊነት መናገራቸው ለሁላችንም አዲስና እንግዳ ነገር ሆኖብናል። እኔ ሰውየው እንደ ኦህዴድ መሪነት የሚናገሩት የሚያወሩት ነገር ሁሉ ከህወሓት የተሰጣቸውን ነው በሚለው አልስማማም። ምክንያቱም አንደኛ መሪ ናቸው። ምንም ያህል የስልጣንና የኃይል ልዩነት በህወሓትና በኦህዴድ በኩል ቢኖር አንድ ሰው የሚናገረው ነገር በሙሉ የተነገረው ነው ማለት ለአንድ ሰው ትልልቅ ክብር አለመስጠት ይመስለኛል። ሁለተኛ የኦሮሞ ህዝብ በጣም ከፍተኛ በደልና ስቃይ ደርሶብኛል እያለ ያመጸ የተናገረ ወጣበት ጊዜ ነው። ኦፒዲዮ ይሄንን የህዝብ ጥያቄ ወደ ስልጣን ጥያቄ ለመቀየር እየተንቀሳቀሰ ይመስለኛል። በኢህአዲግ ውስጥ ትልቁን የፖለቲካ ስልጣን የመቀበልና የማግኘት ጥያቄ ያመጣ ይመስለኛል። ለዚህ ጥያቄ ደግሞ ኦሮሞን ብቻ ሳይሆን ሌላውንም የኢትዮጵያ ህዝብ ማሳመንና ማስተባበር ይገባል ብለው አስበው ይመስለኛል። እንግዲህ ከኦሮሞ ብሔርተኝነት አልፈው ስለ ኢትዮጵያና ስለ ኢትዮጵያ አንድነት ማውራት የጀመሩት ትዝታ።
አመሰግናለሁ ዶክተር ደረሰ። ከአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር ስዩም፣ እንግዲህ እንደሰሙት ዶክተር ደረሰ ጌታቸው አቶ ለማ መገርሳ ስልጣንም ለመቆናጠጥ ሌሎችንም ደግሞ የኢትዮጵያ ኃይሎች አንድነት ለማሰባሰብ ያሉ መሰለኝ። በዚህ ላይ አስተያየቶ ምንድነው? የተለየስ አስተያየት አለዎት ወይ? ስለ ሰሞኑ የኦፒዲኦ አመራር አባላት ወደ አማራ ክልል ጉዞና ከአማራ ክልልም ስለተደረገላቸው አቀባበል።
አመሰግናለሁ። በዋናነት አንድ እዚህ ጋር መነሳት ያለበት ነገር አለ። ይኸውም ሁለቱ ክልላዊ መስተዳደሮች መካከል ምናልባት በፓርቲ ደረጃ ኦህዴድና ብአዴን ብለን ያልነው አለ። ጉዳዩ በሁለቱ የፓርቲ አመራሮች ወይም ደግሞ የሁለቱ ክልላዊ መስተዳደሮች ፍቃድና እንቅስቃሴ የተደረገ ቢሆንም ግንኙነቱ በአብዛኛው ህዝብ ለህዝብ ነው ሊባል በሚችል ደረጃ ነው። እንደዚህ ያሉ የህዝብ ለህዝብ የሚደረጉ ግንኙነቶችን ለመፍጠር በዋናነት ያው የፖለቲካ አመራሩ ቅድሚያ ወስዶ እንቅስቃሴ ማድረግ አለበት። ፖለቲካ አመራሩ እንደዚህ ያለ ነገር ውስጥ ሲገባ በሂደት በማህበረሰቡ ዘንድ የጋራ የመግባባትና የመተባበር አይነት መንፈስ ይሰፍናል። ያ ነው እንደ አካሄድ የምናየው እና በሁለት ክልሎች አሁን ባለፈው ሳምንት መገበረዝ አካባቢ የተመለከትነው ነገር ይሄ ነው። ግን አንድ መሰመር ያለበት ነገር በሁለቱ ህዝቦች እና በሁለቱ ክልሎች መካከል የተደረገው የትብብርና የመግባባት መንፈስ ወይም ደግሞ እንደዚህ እርስ በርስ የልምድ ልውውጥ እና በጋራ ተሰብስቦ በጋራ ጉዳዮች ላይ መወያየት እንደተለየ ነገር እኩል ሊነሳ የማይገባ ነበር። አሁን እንደ አዲስ መወያያ አጀንዳ ሆኖ የቀረበበት ምክንያት እንዲሁም ቅድም እንዳልሽው በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ የሆነበት ዋና ምክንያት ምንድን ነው? በዚህ ሀገር ውስጥ ስለ ኢትዮጵያዊነት ብሎም የጋራ አንድነት በሀገራዊ ጉዳዮች ላይ የጋራ የሆነ የፖለቲካ አቋምና አጀንዳ ይዞ መወያየትና መነጋገር ያልተለመደ ነገር ስለሆነ ይሄ አለመለመድ ነው ጭራሽ ሊያሳስብንና መሳካት አለበት ብለን ሀሳባት ልንሰጥ የሚገባው እንጂ ይሄ ነገር ተቀርፎ በጋራ ጉዳዮች ላይ መወያየት መጀመሩ እንደ ስህተት ሊወሰድ የሚችልበት አግባብ የለም ነው አንዱ የመጀመሪያው ነገር። ከዛ በመቀጠል የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በዋናነት ከኢትዮጵያዊነት ጋር በተያያዘ እየተናገሯቸው ያሉ ወጣ ያሉ እስካሁን ድረስ ያልተለመዱ ነገሮች ከየት የመጡ ናቸው? መነሻቸው ምንድን ነው የሚል ነው። በዛ ላይ አንደኛ የህወሓት ኢህአዴግ ሀሳብና አጀንዳን ለማስፈጸም ተልእኮ ነው የሚል ነገር አለ። ይሄ የፈጠራ እንትን ነው የሚሆን ወይም ደግሞ በተጨባጭ ነባራዊ ሁኔታ ላይ ያልተደገፈ ግምት ነው የሚሆነው። ምክንያቱም በተለያዩ ሚዲያዎች ላይ እየተሰጡ ካሉ አስተያየቶች እና እንዲሁም መሬት ካለው ነባራዊ ሁኔታ አንጻር ስንመለከተው የሁለቱ ፓርቲዎች የኢህአዴግ አባል የሆኑት ህወሓትና ኦህዴድ ግልጽ በሆነ ግጭት ውስጥ ነው ያሉት ማለት ይቻላል። በዚህ ረገድ ህወሓት ደጋፊዎችና አንዳንድ አመራሮች ኦህዴድን በኦሮሚያ ክልል የሚካሄደውን እዛ መጥና ተቃውሞ ጥያቄ ያደርጋሉ። አንዳንዶቹም በተለይ አሁን ምሳሌ የሶማሌ ክልል መስተዳደር ጋር ከኦነግ ጋር እስከማያያዝ ደርሰዋል። እንዲሁም በተቃራኒ የኦሮሚያ ክልል መስተዳደር ኃላፊዎች ደግሞ የህወሓት ኢህአዴግ አመራሮችና ደጋፊዎችን በክራይ ሰብሳቢነትና ኮንትሮባንድ በይፋ እስከ መወንጀል ድረስ ደርሰዋል እና ግልጽ የሆነ ግጭት እንዳለና በሁለቱ ወገኖች መካከል ካለው ነባራዊ ታንታ ሲታይ የህወሓትን አጀንዳ ለማራመድ ተላላኪነት ይሄዱ ናቸው ብሎ የሚለው አስተያየት ነው። ከዛ አንጻር ሁለተኛው ነገር የኦሮሞ የበላይነት የሚለው ነገር የአንድ ህዝብ የበላይነት ሊኖር አይችልም። በእርግጥ ግን የአንድ ፖለቲካ ቡድን የበላይነት ሊኖር ይችላል። ከዛ አንጻር ስንመለከተው የህወሓት የበላይነት እንዳለ ምንም ጥርጥር የለውም። ይሄ የበላይነት መኖሩ ነው አሁን የፖለቲካ ቀውስ እየፈጠረ ያለው። ይህን ቀውስ እያዩ ይህን ቀውስ እየተቃወሙ ያሉ እንደመሆናቸው ሌላ የኦሮሞን የበላይነት ለማስጠበቅ የሚንቀሳቀሱበት ምክንያት ሊኖር አይችልም። ከዛ ይልቅ በዋናነት የፕሬዚዳንቱ ንግግርም ቢሆን እና አጠቃላይ እንቅስቃሴው መታየት አለበት። የኢትዮጵያን ህዝብ ለየት ባለ ባልተለመደ መልኩ መናገራቸው በቀናነት ሊወሰድ የሚገባ ነው ብዬ የምልበት ምክንያት ሲጀምር አንደኛ የፖለቲካ አመራር ናቸው፣ ሁለተኛ ደግሞ ኢትዮጵያዊ ናቸው። ባል የነበረበት የሚጠበቅ ነገር ነው እሱን ያሉት እና ምንም ሊያስገርም የሚገባ ነገር አይደለም።
እንግዲህ እንደሚያውቁት መምህር ስዩም ያልተለመደ ስለሆነ ነው ኢትዮጵያዊነትና አንድነትን አስረግጦ የተናገረ የኦፒዲኦ የኦሮሞ ህዝብ ዲሞክራሲያዊ ድርጅት መሪ እስካሁን በ26 ዓመታት ውስጥ ስላልታየ ነው። አዲስ ነገር ነው። መምህር ስዩም ባሏቸው ላይ የሚሉኝ ነገር አለ? ዶክተር ደረሰ ጌታቸው፣
እንዴት አንድ ኢትዮጵያዊ ስለ ኢትዮጵያ ሲናገር ህወሓት ስለነገረው ነው ይባላል? በዚህ መደነቃችን ነው ሊያስደንቀን የሚገባ ሊያስደንቀን ብቻ ሳይሆን ሊያወያየን የሚገባ ያሉት ኮንሰርናቸው ይገባኛል። እኔም ልቤ እንደሳቸው ነው። በአንድ በኩል ይሄ የሚያሳየን ምንድን ነው? ይሄ ኢትዮጵያዊነት የምንለው ከቋንቋ፣ ከእምነት፣ ከጎሳ፣ ከብሔር ያለፈ አንድ ሀገር አለችን። በአንድ ሀገር ውስጥ ተወልደን ያደግን ሰዎች ነን። የሚያግባቡን የሚያስማሙን ኢትዮጵያዊ የሆኑ እሴቶች ወይም ቫሊዩስ አሉ የሚለው አመለካከት ምን ያህል እየተሸረሸረ እንደመጣና አንድ ኦሮሞ ይሄን ነገር ሲናገር ምን ያህል ጥርጣሬ እንደሚወድቅባቸው ነው። እኔ አቶ ስዩም ያሉት ቅራኔና ውጥረት አለ የሚለው ስማማኛል። ምክንያቱም ግልጽ ነው፣ ገሀድ የምናየው ነገር ነው። እኔ መቼስ የኦፒዲዮ መሪዎች ኦሮሞዎች በሶማሌ ክልል ውስጥ እንዲገደሉና እንዲፈናቀሉ ከህወሓት ጋር ቁጭ ብለው ይህንን አቅድ አውጥተዋል ብሎ የሚለኝ ሰው እኔ አይምሮ ጤነኛ የሆነ ሰው አይመስለኝ። እና ወደ 200,000 ሰው ተፈናቅሎ መሬትና ቤት አልባ ሆኖ ተሰዶ ኦሮሚያ መጥቶ ሲቀመጥ እነዚህ ሰዎች በመጀመሪያ ሰው ስለሆኑ፣ ሁለተኛ ኢትዮጵያውያንም ስለሆኑ እንዴት ነው የአንድ ክልል መንግስት ፕሬዚዳንት የሆነ ሰው ይህንን ቁጭ ብሎ የሚያየውና የሚመለከተው የዚህ ነገር ተባባሪ የሚሆነው? ስለዚህ ኦፒዲኦ እየተደረገ ያለው ነገር ትክክል አይደለም፣ ኦሮሞ ህዝብ ላይ ጥቃት መደረግ የለበትም የሚል ጠንካራ አቋም ይዞ ወጥቷል። ከዛ ባለፈ በኦሮሚያም ክልል በሌላም ቦታ ያሉ በተለይ ከህወሓት ጋር ጥብቅ ግንኙነት ያላቸው ወታደሮችና የደህንነት ባለስልጣናት፣ ንግድ የሚያዘዋውሩ ሰዎች እንዴት አድርገው ኦሮሚያ ፖለቲካ ውስጥ ጣልቃ እየገቡ ነገሮችን እያበላሹ እንደሆነ በቅርብ ስለሚያውቁ የኦፒዲዮ አመራሮች ፊት ለፊት እየወጡ ሲናገሩ እንሰማለን። ከሁሉ ያለፈ ግን የኦሮሞ ህዝብ ራሱ ተበደልኩኝ ያለ ባለፉት 3 ዓመታት ከባድ ጩኸትና ተቃውሞ እያሰማ ነው። ይህ ሁሉ ባለበት ሁኔታ አቶ ለማ መገርሳና በዙሪያቸው ያሉ ሰዎች ጠዋትም ማታም የሚያስፈጽሙት የህወሓትን እቅድና ሀሳብ ወይም ህልም ነው ብሎ ማሰብ እኔ እውነቱን ለመናገር በጣም 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 እንዲህ አይነት ነገር ለማድረግ በጣም ይከብዳል። ይሄ ማለት ህወሓትና ኦፒዲዮ አብረው ሰርተው አያውቁም ወይ? ኢህአዴግ የሚባለው ግዙፍ ፍጡር ወይም ድርጅት አባል ድርጅቶች አይደሉም ወይ? ምናልባት በአቶ ለማ መገርሳ ሹመትና ስልጣን ላይ ራሱ ህወሓት እሳቸው እንዲሾሙና ስልጣን ላይ እንዲቀመጡ እጁን አላስገባም ወይ? እና እኒህ ሰውዬ እንደው ከሰማይ የወረዱ አዳኝ ናቸው ወይ ብለሽ ሆነ የምትጠይቂ? አይደለም። አብረው እንደሰሩ አብረው እንደነበሩ አብረው ይህንን መንግስት ሲያስተዳድሩ እንደነበረ ኦፒዲዮ እስከዛሬ ኦሮሚያ ውስጥ በተፈጠረው ችግር ውስጥ የራሱ የሆነ ተጠያቂነትና ሚና እንዳለው እናውቃለን። ግን አሁን ያለንበት ሁኔታ ነገሮች መሬት ላይ ያሉት ሁኔታዎች እየተለወጡ ያሉ ይመስለኛል።
መምህር ስዩም፣ ይህንን ሁለቱን የአማራ ክልልና የኦሮሞ ክልልን ትብብር ከፍ ለማድረግ ከተቀሩት የኢትዮጵያ ብሔረሰቦች ጋር ምክንያቱም እንዴ ሁለተኛ ትልልቅ ነን ብሎ የሚካሄደው ትብብር የተቀሩትንስ ኢትዮጵያውያን የት አስቀርቶ ነው የሚል አባባል አለና ለቀጣይነቱ ምን መደረግ አለበት ብለው ይመክራሉ?
መልካም። ይህን ጥያቄ ከመለስ በፊት ምናልባት ቅድም ዶክተር ደረሰ ባነሱ ጉዳይ ለአንድ ሶስት ነጥብ ማለት እፈልጋለሁ። በአጭሩ ከ2006 በኢትዮጵያ አቆጣጠር ጀምሮ ያለውን የፖለቲካ ለውጥ ሂደት ስትመለከቱ ኦሮሚያ ከፍተኛ አመፅ ከ2006 ጀምሮ ነው ከፍተኛ የህዝባዊ አመፅና ተቃውሞ የተቀሰቀሰው። በዛ አመፅና ተቃውሞ በሚነሳበት ሂደት ውስጥ በግልጽ ማስረጃ መጥቀስ እንኳን አስቸጋሪ ቢሆንም የኦህዴድ አመራሮች እጅ እንደነበረበት የታወቀ ነው። ብዙ ተቃዋሚ ነገሮችም ይኖራሉ። ያንዳንዱ ሆኖ የህዝቡ ግፊት እየገፋ በሄደ ቁጥር የኦህዴድ ኢህአዴግ አመራር የህዝቡ ጥያቄ ተቀብሎ ወደ ማስተናገድ የመጣበት ሁኔታ እንዳለ ታውቃለህ። ለምሳሌ በዚህ ረገድ የሚጠቀሰው የአዲስ አበባ ማስተር ፕላን ነው። የአዲስ አበባ ማስተር ፕላን ተቃውሞ ተባብሶ ሲሄድ የክልሉ መስተዳደር ነው እንግዲህ ይህንን የአዲስ አበባ ማስተር ፕላን ውድቅ ያደረገው። የኦሮሞ ህዝብ አልተቀበለው። ለዚህ ኦሮሞ ህዝብ የማይቀበለው ነገር ክልሉ ተቀብሎ ሊያስተናግዱ አይችልም ብሎ ውድቅ አደረገው እና ይሄ አንድ ነገር ነው። ምንድነው የኦሮሚያ ክልላዊ መስተዳደር እና በተለይ የኦህዴድ አመራሮች ሙሉ በሙሉ ላይሆን ይችላል፣ አብዛኛውም ላይሆን ይችላል፣ የተወሰኑ መሪዎች የህዝቡን ጥያቄ እየተቀበሉ ሲያስተናግዱ የነበረበት ሁኔታ እንዳለ መገንዘብ ይችላል። መጨረሻ ላይ በ2008 ዓመት መጨረሻ ላይ ተቃውሞ ከፍተኛ ደረጃ ላይ በደረሰበት ወቅት የኦህዴድ አመራር ለውጥ ነው የመጣው። አሁን በስልጣን ላይ ያለው አዲሱ አመራር ወደ ስልጣን የመጣው በህዝብ ግፊትና ጫና ምክንያት ነው። የኢህአዴግ ፓርቲ ውስጥ የኢህአዴግ አባል ሌሎች ውስጥ ይሄ ነገር አልታየም። ስለዚህ አንድ መሰመር ያለበት ነገር የአዲሱ የኦህዴድ አመራር ወደ ስልጣን የመጣው በኦሮሞ ህዝብ አመፅና ግፊት ጫና ምክንያት ነው እና የህዝብን ጥያቄ ተቀብሎ ከማስተናገድ ውጭ ሌላ አማራጭ ያለው አይመስለኝም። ይሄ አንድ ነገር ነው። ቅድም ወዳነሳሽው ጥያቄ ስመለስ ቀጣይነቱ እንዴት ማስኬድ ይችላል የሚለው በኢትዮጵያ ፖለቲካ ውስጥ አብዛኛው ድምፅ ያላቸው የኦሮሞና የአማራ ህዝብ ናቸው። በጥቅሉ ወደ 2/3 ብለሽ የምትይው ነው። እነዚህ ሁለቱ ህዝቦች ካልተስማሙ፣ በጋራ ጉዳዮቻቸው ላይ ካልተወያዩ እና የጋራ አንድነት መፍጠር ካልቻሉ ኢትዮጵያ ውስጥ ስምምነት፣ የጋራ መግባባት ሊኖር አይችልም፣ ስምምነት ሊኖር አይችልም፣ ሰላም ሊኖር አይችልም። የግድ እነዚህን ሁለት ህዝቦች አግባብቶ በጋራ ጉዳዮች ላይ አወያይቶ ተነጋግሮ በመግባባት የተመሰረተ ዲሞክራሲያዊ ስርዓት መዘርጋት የግድ ነው። ምርጫና አማራጭ የለውም። ከሌሎች ብሔሮች ብሔረሰቦች አንጻር ሲታይስ በሚለው ጉዳይ ላይ ሁለቱ ብሔሮች ሲዋሃዱ 2/3 የኢትዮጵያ ህዝብ ተግባባ፣ ተስማማ ማለት ነው። 2/3 የኢትዮጵያ አብዛኛው የኢትዮጵያ ህዝብ ሲስማማ በሌሎች ብሔር ብሔረሰቦች ዘንድም ይሄ መስማማት፣ ይሄ መግባባት ስሜት እየዳበረ እየጎለበት ይሄዳል ማለት ነው። ሁለቱ ትላልቆቹ ብሔሮች እርስ በርስ ተጠላልፎ ተጋጭተው በቀድሞ ታሪክ ላይ የመጠላለፍ አካሄድ እየሄዱ ባለበት ሁኔታ አገራዊ መግባባትና ስምምነት መፍጠር አይቻልም እና ሁለቱም መግባባት ከተቻለ ሁለቱ በጋራ ጉዳዮች ላይ እንዲስማሙና በመግባባት ላይ የተመሰረተ አካሄድ የፖለቲካ አቅጣጫ እንዲቀመጥ ማድረግ ከተቻለ በሌሎች ብሔር ብሔረሰቦች መካከል ተመሳሳይ መስማማት፣ ተመሳሳይ መግባባት ማስቀጠል ይችላል። ሁለቱም መግባባት ካልተቻለ፣ ሁለቱም በጋራ ጉዳይ ላይ ወጥ የሆነ አቋም በመግባባት የተመሰረተ አቋም ማያዝ ካልቻሉ ግን ኢትዮጵያ እንደ ሀገር ሰላምና ሉዓላዊነቷን ራሱ ማስከበር የማትችልበት ደረጃ ሊፈጠር ይችላል።
አመሰግናለሁ መምህር ስዩም ተሾመ። ዶክተር ደረሰ ግን ቀደም ሲል ካቀረብኩት ጥያቄ ጭምር ሌሎች የኢትዮጵያ ብሔረሰቦችን ወደዚህ አንድነት እንዴት ማምጣት ይቻላል? በተለይም ደግሞ ይሄ አውራ ፓርቲ የሚባለውን ቲፒኤልኤፍን ህወሓትን ብዙውን ስልጣን አሰባስቧል የሚባለውንም ወታደሩ የኢትዮጵያ ወታደሩም ውስጥ የበላይነት አለው የሚባለውን ኃይል እንዴት ነው ወደዚህ ወደ ተጀመረው ሰላምና መረጋጋትና እንደተባለው ለልማት ለአንድነት ወደ መስራት ማምጣት የሚቻለው?
ወይዘሮ ትዝታ፣ እኔ የአማራ ህዝብና የኦሮሞ ህዝብ መገናኘቱ፣ ሽማግሌዎቹ መገናኘታቸውና ስለ ሀገራቸው ማውራታቸው፣ እንዲሁም ባለስልጣኖቹ ተከትለው ባህር ዳር መገናኘታቸው ጥሩ ነው ብዬ አስባለሁ። ነገር ግን ዘላቂ ለሆነ ለኢትዮጵያ ፖለቲካ ችግር መፍትሄ ነው ብዬ አላስብም። ለምን መፍትሄ ነው ብዬ እንደማላስብ ላስረዳ። አንደኛ ቅድምም አቶ ስዩም ሲናገሩ በህዝብ ደረጃ ጠላት የለም፣ የአንድ ህዝብ ወክላለሁ የሚል ፓርቲ ወይም ስልጣን ሊይዝ ይችላል ብለዋል። ይሄ እውነት ነው። እኔ በህዝብ ደረጃ የኦሮሞ ህዝብና የአማራ ህዝብ ጠላትነት የለውም። የተጋባ የተዋለደ የተዋጋ እርስ በርሶ የተጣላም ነበረ። በህዝብ መካከል የሚደረግ ሁሉን ታሪካዊ ነገር በሁለቱ መሀል ሆኗል። አሁን በኢትዮጵያ ውስጥ ስልጣንና ሀብት የሚከፋፈለው በብሔር ወይም በዘውግ እንደሆነ እናውቃለን። ኤትኒካሊ እና በዚህ ኢህአዴግ በሚባለው የአገሪቱን ስልጣን በያዘው ድርጅት ውስጥ ያለው ስልጣን በሙሉ የሚሸነሸነው በእነዚህ በብሔር ድርጅቶች ነው እና አማራም ኦሮሞንም ወክያለሁ የሚሉት ድርጅቶች የማዕከላዊ መንግስቱን ስልጣን ጉልበት እንደሌላቸው ሁላችንም እናውቃለን። የሀገሪቱን ደህንነት፣ ጸጥታ፣ ውትድርናውን የሚቆጣጠረው ይህን ኢህአዴግ የሚባለውን ግብዝ ፍጡር የፈጠረው ህወሓት የሚባለው ድርጅት እንደሆነ እናውቃለን። እና አቶ ለማ መገርሳና ወዳጆቻቸው በኢህአዴግ ውስጥ የስልጣን ሽግግር አመጡ እንበል፣ ከህወሓት የበላይነት ወደ ኦህዴድ የበላይነት የተሻገረ ኢህአዴግ ቢፈጠር ለምሳሌ የዛሬ አመት ወይም ሁለት አመት ወይም ከሚቀጥለው የኢህአዴግ የምክር ቤት ስብሰባ በኋላ ለኢትዮጵያ ህዝብ ለውጥ ያመጣል? እኔ ብዙ አያመጣም ባይ ነኝ። ለምሳሌ የኢትዮጵያ ህዝብ ጥያቄ የዲሞክራሲ ጥያቄ ነው። የኢትዮጵያ ህዝብ በታሪኩ አንድም ጊዜ ነጻና ፍትሃዊ በሆነ ምርጫ የሚፈልጉትን አስተዳዳሪዎች መርጦ አስቀምጦ ያውቃል? ይሄ መንግስት በጠመንጃ የተቀመጠ መንግስት። ስለዚህ ኦህዴድና ኢህአዴግ ህወሓትም ሆኑ ሌሎቹ የኢትዮጵያ ህዝብ ዴሞክራሲያዊ መብቱን እንዲለማመድ፣ የዴሞክራሲ ሽግግር እንዲያደርግ ከተቃዋሚ ፓርቲዎች
ከህዝብ አክቲቪስቶች ጋር ቁጭ ብለው ተወያይተው ኢትዮጵያ የዴሞክራሲ ሽግግር እውነተኛ የሆነ ዴሞክራታይዜሽን ካላደረገች ምድጃ ቢለዋወጥ ወጥ አያጣፍጥም እንደሚባለው ነው የሚሆነው። አሁን ትግርኛ ከሚናገሩ አምባገነኖች ኦሮምኛ ወደሚናገሩ አምባገነኖች እንሻገራለን ማለት ነው። ከትግሬ አላልኩም፣ ትግርኛ ከሚናገሩ አምባገነኖች ወደ ኦሮምኛ ወደሚናገሩ አምባገነኖች እንሻገራለን። አምባገነንነት ቆዳ ቢለዋውጥ፣ ሃይማኖት ቢለዋውጥ፣ ዘር ወይም ጎሳ ቢለዋውጥ አምባገነንነት ያለ ህዝብ ፍቃድ በስልጣን ላይ ተቀምጦ መጫን ነው። እና ይሄ ነገር ሳይሰራ ይሄ ድልድይ ሳትሻገር ኢትዮጵያ ሰላምም የሚባለው ነገር ልማትም የሚባለው ነገር አይመጣም። ኢህአዲግ ኦህዴድን የበለጠ የፖለቲካ ስልጣን ሰጥቼ በኦህዴድ ሞግዚትነት የኦሮሞን ህዝብ ጥያቄና አመት ተሻግሬ ኢትዮጵያን ከዚህ በኋላ ለአመታት እገዛለሁ ብሎ እያሰበና እያሰላሰለ ከሆነ የዋህነት ነው። ምክንያቱም ለጥቂት ጊዜ የህዝቡ አመት ሊበርድ ይችላል፣ ጥያቄዎቹ ግን ተመልሰው መምጣታቸው የማይቀር ነው። ስለዚህ እኔ ለኢህአዴግ ህወሓትም ሆነ ለአቶ መገርሳና ለኦህዴድም ሰዎች ቢሆን ያለኝ ጥሪ አንድ ነው።
ለአቶ ለማ
መገርሳ ኢህአዴግ የዘላለም ንጉስ ሆኖ መቀጠል አይችልም። የኦሮሞ ህዝብ ጥያቄ የመብት የፍትህና የዴሞክራሲ ጥያቄ ነው። ከሌላው የኢትዮጵያ ህዝብ ጥያቄ የሚለይ አይደለም። ይሄ ጥያቄ የአማራም ጥያቄ ነው፣ የሲዳሞም ጥያቄ ነው፣ የጉራጌውም ጥያቄ ነው። ስለዚህ ይሄንን ጥያቄ ለመመለስ ኢህአዴግ መምጣት አለበት። አለበለዚያ ሽግሽግና ጥቃቅን ለውጦች እዚህና እዛ በማድረግ ነገርየውን መሻገር የሚችሉት አይመስለኝም። ጊዜ መግዛት ይቻላል፣ ችግሩን ግን መለወጥ የሚቻል አይመስለኝም። ትዝታ፣
በመጨረሻ የመምህር ስዩምን አስተያየት ልውሰድ። አሁን ዶክተር ደረሰ ባሉት ላይ
መልካም እንግዲህ በአማራና ኦሮሞ ህዝብ መካከል አንድ የሚያረካቸው መሰረታዊ ነገር ምንድን ነው ብለን ስንል ሁለቱም ህዝቦች የመብት የነጻነትና የፍትህ ተጠቃሚ ጥያቄ ነው ያላቸው። ተመሳሳይ ጉዳይ ነው ያላቸው። በተመሳሳይ ሀገር ውስጥ ነው ያሉት። ተመሳሳይ ጥሩ የሚሆን መጥፎ ታሪክ አላቸው። ተመሳሳይ ወይም ደግሞ ዛሬ ላይ ሆኖ የሚያደርጉትና የሚወስኑት ውሳኔ የወደፊት አብሮነታቸውን የወደፊት ዕጣ ፈንታቸውን ይወስናል። ስለዚህ ፖለቲካ መሪዎች ይህን ነገር አውቀው የህዝቡን የመብት የነጻነትና የፍትህ ተጠቃሚ ጥያቄ በአግባቡ መመለስ አለባቸው። ያን ለማድረግ ምን መደረግ አለበት ብለን ስንል የኢህአዴግ ስራና አሰራሩ ያ ብቻ ሳይሆን የጭራሽ የፖለቲካ አመለካከቱ በልዩነት በብሔር ልዩነት ላይ የተመሰረተ የፖለቲካ መዋቅርና አመለካከት ሙሉ በሙሉ መታደስ መቀየር አለበት። እንዴት ያ ነገር መቀየር የምንጀምረው ብለን ስንል እንግዲህ በፖለቲካ መጠቀሚያነት ይሁን ወይም ደግሞ ከህወሓት ኢህአዴግ ጋር ባላቸው ግጭት ይሁን ወይም ደግሞ ኢትዮጵያዊ ስለሆኑና በኢትዮጵያዊነት ስላመኑበት ይሁን ከሶስቱ በአንዱ ሊሆን ይችላል። ግን የኦሮሚያ ክልል ፕሬዚዳንት ኢትዮጵያዊነትን መነሻ አድርገው እየሄዱበት ያለው አግባብ ያ አንዱ የለውጥ እንቅስቃሴው መሰረት ነው። የተሻለች ኢትዮጵያ ለመገንባት የሚያስችለን አካሄድ ነው ብዬ ነው የማምነው። ስለዚህ ከዚህ በብሔር ለይቶ በልዩነት ላይ የተመሰረተ በመነጣጠል ላይ የተመሰረተ አፓርት በማድረግ እየተደረገ ያለው አካሄድ እንግዲህ አፓርታይድ ማለት ይሄ ነው። ሌሎች ብዙ ጊዜ የዘር ጉዳይ አድርጎ ይይዛል፣ ግን በዋናነት አብላጫ ድምጽ ያለውን የህብረተሰብ ክፍል በመከፋፈል ላይ የተመሰረተ ስርዓት ነው አፓርታይድ ማለት እና ይህ ስርዓት ሙሉ በሙሉ መቀየር አለበት፣ እድነቀን ለውጥ ማምጣት አለበት ማለት ነው። እና ያ እስካልሆነ ድረስ በሀገር አቀፍ ደረጃ ሰላምና መረጋጋት መፍጠር በጣም ከባድ ነው የሚሆነው። ስለዚህ ይሄ የህዝቡ ጥያቄ ብቻ ስለሆነ አይደለም፣ የኢህአዴግ የራሱ ጥያቄ ነው። የኢህአዴግ አባል ድርጅቶች በዋናነት ብአዴንና ኦህዴድን ጥያቄ እየጠየቁ ነው ያሉት። ኢህአዴግ እንደ ድርጅት ይህን ነገር ተቀብሎ ማስተናገድ ከተሳነው መፍትሄው እኮ ኦህዴድም ኢህአዴግም ከግንባሩ ውስጥ መውጣት ነው። ሁለቱ ከግንባሩ ከወጣ ኢህአዴግ የሚባለው ድርጅት ይፈርሳል ማለት ነው። ኢህአዴግ ከፈረሰ እንደገና እንደ አዲስ ምርጫ ይካሄዳል፣ እንደ አዲስ ፓርቲ ይዋቀራል፣ እንደ አዲስ ክስተቶች ይመጣሉ ማለት። ስለዚህ ኢህአዴግ ይህን ተቀብሎ እንደ ድርጅት በተለይ በዋናነት በመሪነት መስራች ብለን የምንለው ህወሓት ኢህአዴግ ይህን ተቀብሎ ማስተናገድ የማይችል ከሆነ የኢህአዴግ አባል ድርጅቶች በዋናነት ብአዴንና ኦህዴድ ከግንባር ውስጥ መውጣትና ኢህአዴግ የሚባለውን ድርጅት ማፍረስ ነው ያለው አማራጭ።
በወሊሶ ካምፓስ መምህር ስዩም ተሾመ የስራ አመራርና ማኔጅመንት መምህር እንዲሁም ጦማሪ፣ እንዲሁም ደግሞ ዶክተር ደረሰ ጌታቸው በኒውዮርክ በአዮና ኮሌጅ የሶሲዮሎጂ ረዳት ፕሮፌሰር፣ በጣም አመሰግናችኋለሁ ስለ ጊዜያችሁ።
እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ።
ትዝታን እኛም እናመሰግናለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
አየር ላይ በአጭር ሞገድ በ19 እና በ23 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው።
ያስተናገድናችሁ ያለነው ጽዮን ግርማና
እኔም ሰለሞን አባተ ነን። የኢትዮጵያ የተቃዋሚዎች ሐሳብ ስለ HR 128
ቀጣዩ ዘገባችን እሱን የተመለከተ ይሆናል። የኢትዮጵያን የፖለቲካ አየርና የዲሞክራሲ ዞታ ከዩናይትድ ስቴትስ ፖሊሲዎች ጋር ለማረቅ ታስቦ የተዘጋጀ HR 128 ተብሎ የተሰየመ የሕግ ረቂቅ የአሜሪካውን የተወካዮች ምክር ቤት ድምጽ እየጠበቀ ነው። የድጋፍም የተቃውሞ ሐሳቦችም ያሏቸው የተለያዩ አካላት በረቂቁ ላይ አስተያየቶቻቸውን በየአጋጣሚው እየሰጡ ይገኛሉ። ለመሆኑ የኢትዮጵያ ተቃዋሚዎች ሐሳብ ምን ይሆን? ሁሉንም ይወክላሉ ባንልም የሁለቱን ዛሬ እናስደምጣችኋለን። የሰማያዊ ፓርቲ ሊቀመንበር አቶ ይሽዋስ አሰፋና የመላ ኢትዮጵያ አንድነት ፓርቲን ፕሬዝዳንት ዶክተር በዛብህ ደምሴን ሰለሞን አባተ በቅርቡ አነጋግሯቸው ነበር። ወደ ውይይቱ እንዝለቅ።
አሁን ያለውን የዩናይትድ ስቴትስን የፖለቲካ ሁኔታ በመንመለከትበት ጊዜ በተለይ ኢትዮጵያን የሚመለከተው በኮንግረስ ደረጃ ጥያቄ ላይ ያለ HR 128 የሚባል የድንጋጌ ያለ ህግ አለ። መቼ መጠየቃቸው አይቀርም። የኮንግረሱን ሰዎች የሴኔቱንም ሰዎች በመታገኙበት ጊዜ ምንድነው ሐሳባችሁ ከHR 128 ጋር በተያያዘ? አቶ ይሽዋስ፣
እኔ በጣም ደስ ብሎኛል። ይሄ ህግ ከዚህ በፊት በነበሩ ብዙ ትግሎች አልፎ ያቀም አንድ ኮሚቴ ይጥለው ስለነበረ ከ2005 ምናምን ጀምሮ እንዴ ይወደቀ ብዙ ጊዜ ይወደቀ ፍራስትሬት እያደረጉ ስሚዝ ነው ስማቸው ያሆኑ እሳቸው ከፍተኛ ጥረት አድርገው በዚህ አጋጣሚ በጣም ለማመስገናቸው ሰባዊ መብት የመጀመሪያው ነው መሆን ያለበት ለአንድ ሀገር መለኪያ። እንደዚህ ያድጓል መንገድ ሰርቷል ድልድይ ሰርቷል ሳይሆን የዜጎች አያያዝ እንዴት ነው? እንግዲህ እንደ ዓለም አንድ ነን አይደል? በዩናይትድ ኔሽን በኩልም ይሁን በሌሎች የወዳጅነት ፊርማዎችና ስምምነቶች ተባብረን ተጋግዘን እንሰራለን ብለን እንላለን። ስለዚህ ለማንኛውም ግንኙነቶች ሰባዊ መብት ዋና መሆን አለበት። እስር ቤት ስገባ ምርመራ ላይ ማከላዊ ይሄ ሰባዊ መብት ላይ ድንጋጌዎች አሉ። አንቀጽ 25 አካባቢ ያሉት እስከ 30 ድረስ ያሉት አሉ።
በዓለም አቀፍ ድንጋጌዎች የሀገሪቱ ህግ አካል ይሆናል።
አዎ፣ ግን ያ
ይሄ ማለት ኢንተርናሽናል ዲክላሬሽን ኦፍ ሂዩማን ራይትስ
አሉ። በሌላ መጽሐፍ አሉ፣ ግን እነዛ የዛ አካል እንደሆኑ እዛ ላይ ተጠቅሷል። የሚያሳዝን ሰለሞን፣ አንዱም አይሰራም፣ አንዷ ሀረግ አትሰራም። ለምሳሌ እኔ ስቀጠቀጥ የነበረው ቃል ያለ መስጠት ህገ መንግስታዊ መብት አለኝ ስላልኩ ነው። ቃል ያለ መስጠት ማለት የዛ ሀገር ደህንነት ምንም ነጥብ ስለሌለው ሲይዝህ ከራስህ ላይ ወስዶ ነው ክስህን የሚሰራው።
ቶርቸር አለ ኢትዮጵያ ውስጥ ነው ያሉኝ ያሉ።
አሁን ይሁን
የነበርኩበት
አዎ፣ ግን ሰብአዊ መብት የአንድ እስረኛ የያዝ መብት ምናምን የሚል የተገለጸው ላይ ቃል ያለ መስጠት መብት አለኝ። ያ ከሳሹ የሚፈልጋቸውን ሰራ የሚለው ነጥብ አንጥቶ ነው ክስ ማደራጀት ያለበት እንጂ ከኔ የሚወጣውን ወስዶ በዛ በኩል ሄደ ነበር በዚህ ተመልሶ ነበር ብሎ የራሴን ቃል ክስ አድርጎ ማቅረብ የለበትም።
በህገ መንግስቱ ውስጥ እንደውም ከመጀመሪያዎቹ አንቀጾች አንዱ ነው በህግ ስር ስለተያዙ ሰዎች ክስ ስለተመሰረተባቸው ሰዎች የሚናገሩት አንቀጾች ይናገራል ህገ መንግስቱ። ይሄን
አኖ ይሉታል ፕሮፌሰር መራራ ሌሎችም ሰዎች ለፕሮፌሰር መስፍን ብዙ ሰዎች በቃ የወረቀት ላይ ነብር ይሉታል። ስለዚህ አንዱም ተግባራዊ አይሆንም። ይሄን ደግሞ ሆነንበት አልፈንበት አይተነዋል። ስለዚህ ማቀርበው ነው እንደው በጥቅሉ ሰብአዊ መብት ቅድሚያ ይሰጣል። ኢትዮጵያ ውስጥ ማሰቃያ ቦታዎች አሉ፣ የማይታወቁ እስር ቤቶች አሉ። እነ እስክንድር እስኪሞቱ ነው የሚጠበቀው? ምን እስኪሆኑ ነው የሚጠበቀው? ስለዚህ ዝም ብሎ ከወሬና ከመግለጫ ያለፈ ሊደረግ ያስፈልጋል። እስረኞች መፈታት አለባቸው። የህሊና እስረኛ የለኝም ወደ ማለት ድፍረት ሁሉ የተመጣው በኢኮኖሚ ትብብር፣ በጸረ ሽብር ትብብር፣ በምናምን በሚባሉ የውሸት ትብብሮች በኋላ ግን ራሳቸው ችግር ሊፈጥሩ የሚችሉ ግንኙነቶች ምዕራባውያን እያሳበጡ ነው። አምባገነኖች፣ ፖለቲካዊ ሰብአዊ መብት ይሄ ንጆ የሰብአዊ መብት ድርጅቶች፣ ጋዜጠኞች፣
መንግስታዊ ያልሆኑ ድርጅቶች፣
አዎ፣ እና በግል ደግሞ የሚጽፉ ብሎገሮች ምናምን አሉ። እነዚህ አካባቢ በተበቡ እያስፈላን እየተበላን መኖር ሰልችቶናል። ይሄ ደግሞ ወደ ሌላ እንትን ያመጣል። የመንግስት ግንኙነት መሆን ያለበት ከህዝቡ ጋር ነው። ረጅምና ዘለቄታ ያለው ጥሩ ግንኙነት ሊኖር የሚችለው አንድ መንግስት ከህዝቡ ጋር ግንኙነት ሲኖረው። ከአገዛዝ ጋር ከሆነ ሲያልፍ ያልፋልና ይህንን ትኩረት ሰጠንና አጥኖት ሰጠን መናገር እንፈልጋለን።
በ1997 ዓ.ም ይህ ጉዳይ ተነስቶ ነበረ። እንደዚሁ ኮንግረስማኑ አቅርበው ድጋፍ እንዳሁኑ ስላላገኘ ብቻ ነው እስካሁን የቆየው እንጂ ይሄ ነገር ቆይት ፖለቲከኞችን በተመለከተ እና አንዷለም ሌሎችም በአመለካከታቸው በፖለቲካ አመለካከታቸው ብቻ በእስር ቤት የሚማቅቁ ወንድሞች አሉ እና ይሄ ኤችአር 28 አትሊስት ባለው መንግስት ላይ ትንሽ ጫና የአሜሪካ መንግስት ለማድረግ ስለሚችል ይሄንን እንግዲህ ሰዎቹ እየገፉበት ነው። አሁን ከፍተኛ ድጋፍ ያገኘ ይመስለኛል። መንግስት ዝም ብሎ ማየቱ ተገቢ አለመሆኑን ነው እንግዲህ አንድ አይነት እርምጃ ለመውሰድ እየፈለጉ ይመስለኛል። አሜሪካ መንግስት
የመኢአድ ፕሬዚዳንት ዶክተር በዛብህ ደምሴንና የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋን ለጊዜያቸው እናመሰግናለን። ረቂቁ ቢጸድቅ በሁለቱ ሀገሮች መካከለ ያለው ግንኙነት አንዳች ጉዳት አይደርስበትም የሚሉ የኢትዮጵያ መንግስት ባለስልጣኖች ሰነዱ ዛሬ ያሉ ሁኔታዎችን አያንጸባርቅም እያሉ ነው።
ሰለሞን ከዛው ሳትወጣ ስከማ ተቃለያ ዜናው አንድ ሙዚቃ ጋብዘ
አንድ ሙዚቃ መልካም ሲሆን እንግዲህ እና ስልጣን ከሰጠሽኝ ስከማ ተቃለያው አንድ ደግሞ ላንቺም ለአድማጮችም ልጋብዝ ሰንበሬ በቴዲ አፍሮ የማጠቃለያ ዜና ላሰማችሁ። በኢትዮጵያ ያስቸኳይ ጊዜ አዋጁ ከተነሳ በኋላም የቀጠሉና በአንዳንድ አካባቢዎች የሚስተዋሉ አንዳንድ የጸጥታ ችግሮችን በዘላቂነት ለመፍታት ያሏቸውን የፌዴራልና የክልል ጸጥታ መዋቅሮች ተቀናጅተው እየሰሩ ናቸው ሲሉ የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታውቀዋል። ሚኒስትሩ ይህንን ያስታወቁት እርሳቸው በዋና ጸሐፊነት የሚመሩት ብሔራዊ የጸጥታ ምክር ቤት ሰሞኑን ካካሄደው ስብሰባ በኋላ ለሀገር ውስጥ በሰጡት ጋዜጣዊ መግለጫ ነው። ሶማሊያ ውስጥ በደቡብ አካባቢዎች በአልሻባብ ይዞታዎች ላይ ትናንት የአየር ድብደባ ማካሄዱን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። በሌላ በኩል ደግሞ የታችኛው ሸበሌ ክልል መሪዎች ለቪኦኤ ዛሬ በሰጡት ቃል ከሞቃዲሾ 70 ኪሎ ሜትር በስተደቡብ በምትገኘው ዳር ኤስ ሰላም ከተማ ላይ ዛሬ በተካሄደ ድብደባ 3 ሰው መገደሉን አመልክተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በደቡብ ምስራቅ እስያ መሪዎች ጉባኤ ላይ ለመገኘት ፊሊፒንስ ዋና ከተማ ማኒላ ገብተዋል። ሚስተር ትራምፕ ማኒላ ሲገቡ ወደ 3500 የሚሆኑ ሰልፈኞች ወደ ዩናይትድ ስቴትስ ኤምባሲ ሄደው ተቃውሟቸውን ገልጸዋል። የዓለም እጅግ ፈጣን የምጣኔ ሀብት እድገት የተመዘገበባቸው ናቸው የሚባሉ ሀገሮችን ጨምሮ የአስር ደቡብ ምስራቅ እስያ ሀገሮች መሪዎች የሚገኙበትና ማኒላ ላይ የሚደረገው አሲያን በሚል ምህጻር የሚጠራው ህብረት ስብሰባ ነገና ከነገ በስተያን የሚነጋገረው በንግድ በመዋለ ንዋይ ፍሰትና ከሀያላኑ መንግስታት በሚገኝ ድጋፍ ጸጥታና ደህንነትን በማስጠበቅ ጉዳዮች ላይ እንደሚሆን ተገልጿል። በመካከለኛው ምስራቅ እጅግ ግዙፉ የሆነው ኤሚሬትስ አየር መንገድ በ15 ቢሊዮን ዶላር ወጪ 40 ቦይንግ የመንገደኛ አውሮፕላኖችን ለመግዛት ስምምነት ፈረመ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
ጽዮን ግርማና
ሰለሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም ደህና ደሩ።